ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የሶሻሊስቱ ጠንቋይ ጉዳይ በሃማ ቱማ ተደርሶ በህይወት ታደሰ የተተረጎመውን መጽሐፍ ትረካ ክፍል 16 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የዓለም አቀፉ ቀይ መስቀልና የቀይ ጨረቃ ፌዴሬሽን በቅርቡ ባወጣው መግለጫ በኢትዮጵያ 5.6 ሚሊዮን ዜጎች በከፍተኛ የረሃብ አደጋ ላይ መሆናቸውን ጠቅሶ የእርዳታ ጥያቄውን በአራት እጥፍ መጨመሩንና ቀይ መስቀል እርዳታ የሚሰጣቸው ወገኖች ቁጥርም በአምስት እጥፍ ሊጨምር እንደሚችል ገልጿል። ድርቁ በተስፋፋባቸው አካባቢዎች የውሃ ጉድጓዶች መድረቃቸውንና ከብቶች በብዛት ማለቃቸውን እንዲሁም በምግብ እጥረት የተጠቁ ዜጎች ቁጥር በከፍተኛ ደረጃ የጨመረ መሆኑን የሚያመላክቱ መረጃዎችን ማግኘቱን ዘግቧል። የቀይ መስቀል ባለስልጣኖች ለመሰብሰብ ያቀዱት እርዳታ መጠን ከ2.6 ሚሊዮን ወደ 13.8 ሚሊዮን ዶላር ከፍ እንደሚገልጸው በሚቀጥሉት 9 ወራት 320 ሺህ ዜጎችን ለመርዳት እቅድ ያለ መሆኑን ጠቅሰዋል። በሌላ በኩል ያልሻባብንና የድርቁን አደጋ በመሸሽ በርካታ የሶማሊያ ዜጎች ወሰን ጥሰው ወደ ኢትዮጵያ እየገቡ መሆናቸውን ከአካባቢው የሚደርሱ ዜናዎች ይገልጻሉ። Human Rights Watch ለአውሮፓ ህብረት የውጭ ጉዳይ ከፍተኛ ተወካይና ለአውሮፓ ኮሚሽን ምክትል ፕሬዝዳንት በጻፈው ደብዳቤ ባለፈው ሳምንት የአውሮፓ ህብረት ባለስልጣኖች ኢትዮጵያን ጎብኝተው ሲመለሱ የወያኔን አፋኝና አረመናዊ ድርጊቶች በመግለጫቸው ባለማካተታቸው ያዘነ መሆኑን በመግለጽ ወቀሳውን አቅርቧል። ተቋሙ በደብዳቤው የወያኔ አገዛዝ በሰላማዊ መንገድ ተቋማቸውን በሚያሰሙ ዜጎች ላይ ያካሄደው አፈናና ኢሰብአዊ ድርጊት በኢትዮጵያ ዘላቂና የተረጋጋ ሰላም ለመፍጠርም ሆነ ከአውሮፓ ህብረት ጋር በመልካም ግንኙነት ለመቀጠል እንቅፋት መሆኑን ገልጾ ይህም ኢትዮጵያውያን ሀገራቸውን ጥለው ለመሰደዳቸው ዋነኛ ምክንያት ሆኗል ብለዋል። በመቀጠልም በአንድ አመት ጊዜ ውስጥ የወያኔ አገዛዝ በዜጎች ላይ የፈጸመውን ግድያ፣ እስራትና ስጀል በዝርዝር ካቀረበ በኋላ የተቃዋሚ መሪዎችን በእስር እያሰቃየ ያለ በተጓዳኝ ከተቃዋሚዎች ጋር ድርድር የሚለው ትርጉም የለውም ብለዋል። Human Rights Watch በአስቸኳይ ጊዜ አዋጁ ሽፋን በርካታ ኢሰብአዊ ድርጊቶችን እየፈጸመ መሆኑን ጠቅሶ ይህ አፋኝ ህግ እስኪነሳ ድረስ የታቀደው የኢትዮጵያና የአውሮፓ ህብረት የቢዝነስ ፎረም መዘግየት አለበትም ብለዋል። በመጨረሻም የአውሮፓ ህብረት ፓርላማ የወያኔን አፋኝ አገዛዝ በማጋለጥ በኩል ጠንከር ያለ አቋም በየጊዜው እየወሰደ መሆኑን አስታውሶ የአውሮፓ ህብረት እየወሰደ ያለው የተለሳለሰ አቋም ግን የወያኔን አምባገነን አገዛዝ ከማጠናከር ውጪ የሚያመጣው ፋይዳ የለም ብለዋል።
የቀድሞው የግብጽ ፕሬዝዳንት ሆስኒ ሙባረክ ከስድስት ዓመት እስራት በኋላ የተፈቱ መሆናቸው ተነገረ። ሙባረክ ላለፉት 3 ዓመታት በሆስፒታል ሲታከሙ መቆየታቸው የሚታወቅ ሲሆን አርብ ከነበሩበት ወታደራዊ ሆስፒታል ወጥተው ወደ ቤታቸው የሄዱ መሆናቸውን ጠበቃቸው ለዜና ምንጮች ገልጿል። የ88 ዓመቱ ሙባረክ ከስድስት ዓመት በፊት በግብጽ በነበረው ህዝባዊ አመጽ ለተገደሉ 800 ዜጎች ተጠያቂ ናቸው በማለት በቀረበባቸው ክስ ዝቅተኛው ፍርድ ቤት የእድሜ ልክ እስራት የፈረደባቸው ቢሆንም በ2007 በተደረገ ሌላ የፍርድ ሂደት ነጻ የተደረጉ መሆናቸው ይታወቃል። በወቅቱ ዳኛው በነጻ ወደ ቤታቸው እንዲሄዱ ቢያዝም የሲሲ አገዛዝ ከህዝቡ በኩል ሊደርስ የሚችለውን ተቃውሞ በመፍራት ሳይፈታቸው የቀረ መሆኑም ይታወቃል። ሙባረክ ከ1972 ዓ.ም ጀምሮ እስከ 2003 በስልጣን የነበሩ ሲሆን በስልጣን ዘመናቸው በርካታ ዜጎችን መግደላቸውና ማሰራቸው ይታወቃል። የሙባረክ በነጻ መለቀቅ በግብጽ ህዝብ ዘንድ ምን አይነት ሁኔታ እንደሚፈጠር አልታወቀም። በጋምቢያ ከ22 ዓመታት በላይ በስልጣን ላይ የቆየው የያህያ ጃሜ አገዛዝ ያካሄደውን ዘረፋና የመብት ረገጣ የሚመረምር የእውነትና የእርቅ ኮሚሽን የተቋቋመ መሆኑ ተነግሯል። ኮሚሽኑ በአገዛዙ የተደረጉ ያፈና፣ የግድያ፣ የእስራትና ሌሎች ወንጀሎችን የሚመረምር ከመሆኑም በላይ የገንዘብ ዘረፋዎችንም በምርመራው የሚዳስስ መሆኑ ታውቋል። የቀድሞ አገዛዝ በ22 ዓመታት የስልጣን እድሜው በሚሊዮን የሚቆጠሩ ዜጎች ላይ ከፍተኛ ግፍ የፈጸመ ሲሆን ሚስተር ጃሜ ከስልጣን ከተወገዱ በኋላ ብቻ እንኳን ከ11 ሚሊዮን ዶላር በላይ ከመንግስት ካዝና የተዘረፈ መሆኑን ውስጥ አዋቂዎች ይናገራሉ። ለሚቀጥሉት 6 ወራት የተፈጸሙት ወንጀሎች የመስማት ሂደት ለህዝብ ክፍት በሆኑ ሁኔታዎች የሚካሄድ ሲሆን ግፍ የደረሰባቸውና ሁኔታውን የሚያውቁ ሰዎች እንዲመሰክሩ ተጋብዘዋል። ያሁኑ ፕሬዝዳንት ሲመረጡ የበቀልን እርምጃ ሳይሆን የደቡብ አፍሪካውን አይነት የእውነትና የእርቅ ሂደት እንደሚከተሉ መግለጻቸው የሚታወቅ ሲሆን ኮሚሽኑን ለማቋቋም የወሰዱት እርምጃ ቃላቸውን ለመጠበቅ ነው ተብሏል። ባለፈው ጥር ወር ከተያዙት ከሚስተር ጃሜ የጸጥታ ኃላፊ ጀምሮ በርካታ የቀድሞ መንግስት ባለስልጣኖች በቁጥጥር ስር መዋላቸው ይታወቃል። በሜዲትራኒያን ባህር ከ200 በላይ ስደተኞች ሳይሰጥሙ እንዳልቀረ ተገለጸ። ፕሮአክቲቭ የተባለው የስፔን የእርዳታ ድርጅት በሰጠው መግለጫ በሊቢያ ጠረፍ አካባቢ የአምስት ሰዎች አስከሬን መገኘቱን ገልጾ እያንዳንዳቸው 100 ስደተኞችን የጫኑ ሁለት የላስቲክ ጀልባዎች ባህር ውስጥ በመስጠማቸው ከ240 በላይ የሚሆኑ ስደተኞች ሳይሞቱ እንዳልቀሩ ስጋቱን ገልጿል። ከቱርክ ወደ አውሮፓ በግሪክ በኩል የሚደረገው ጉዞ በመዘጋቱ በሰሜን አፍሪካ በተለይም ከሊቢያ ወደ ጣሊያን የሚሄዱ ስደተኞች ቁጥር በከፍተኛ ደረጃ መጨመሩን የስደተኛ ጉዳይ ተቋሞች ይናገራሉ። የዓለም አቀፉ የስደተኛ ድርጅት በሰጠው መግለጫ ባለፈው ዓመት ከሰሜን አፍሪካ ወደ ጣሊያን የገቡት ስደተኞች ቁጥር 19,000 የሞቱት ደግሞ 350 ብቻ መሆኑን ጠቅሶ በዚህ ዓመት ግን በሶስት ወር ብቻ ጣሊያን አገር የደረሱ ስደተኞች ቁጥር ከ20,000 በላይ መሆኑንና የሞቱት ሰዎች 559 መድረሱን ይገልጻል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
Oh, የባንዲራ ታሪክ በሀበሻ ምድር እንዲህ እንደዛሬው ዋጋው መሳሳይ ሆነ ኩል ከራፊ ጫርክ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጫን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ህዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስን ከቶ ያውቅም ነበር። የዚያን ቀን ለሊት ግን እንደነገ ጠዋት ደረስጌ ማርያም ላይ ንግስና ሊቀባ ክፉኛ ሐሳብ ይዞት እንቅልፍም እንደሰው ሙልጭ አርጎ ክዶት እልፍኙ ውስጥ ሆኖ ስላንዲት ሀገሩ ስላንዲት ውዳጁ ቋፍ ላይ ስላለች ለሐሳቡ ማሰሪያ አቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ውዳጁ የሴት ባለመላ ተዋበች አሊ ግን ልታነቃው አለች። ካሳ መከታይ ሐሳብ ለምን ገባ ሐልልም የኔ አባት ቀደምም አየው ማዱን ስትገፋው አልዋጥህ ብሎ ባፍ ሲንከራተት የጎረስከው ራት አውቃለሁ ጌታዬ የንቅልፍህ የረፍትህ ያንጀትህን ጠላት ይቹ ሀገርህ ናት። ደግሞ ምን አባቱ እንቅልፍስ ሲቅርብህ ወዴት ታውቀውና እጣሃን የማንቃት አድርጎት ሲያበቃ ምኑን ታርፈዋለህ ይሄው ጉበት ካደል ለሀገር ስታቀና እንቅልፍስ ሲቅርብ ወዴት ታውቀውና ቁስሉን ነካችበት ብሶቱን ልፋቱን መከራውን አልፋ ህልሙን አየችበት ካሳንገቱን ደፋ እሷ ፊቷን ዞረች እንዲህ የሆነ ዕለት ከሱና እሷ በቀር ባዕድ የማያውቃት የአይኑን ገደብ አልፋ የምትፈስም ባለች ያችን ባለች እንግዲህ አለመይሰው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማረግ መርጦ ሰጠኝ ይሄ ሹመት። እኔ ስሰነዝር እሱ ከኔ ቀድሞ ባላንጦችን እየጣለ ወሰኔን እያሰፋ የታጠቅ ጉልበት እንደቻለ ሞገሴን እያገዘፈ እንደ ልቤ መሻትር ከኔን እያከለ እግዚአብሔር ይመስገን ይሄው ለዚህ በቅቻለሁ። ተመስገን ከማለት ውጭ ለስለት ከፍለውስ ምን የከበረ አስገባለሁ። ግን አለመይሰው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ህዝቡ ይጠብቃልና አገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይሄ ልማልለት ምን ጨብጬ ልቁረብለት ምንስ ብዬ ልናገር እስኪ መልአክ አለሽ ተዋቦ ካንቺ እንኳን ልበደር በማተብ እንዳልምል የባለሌጣ አንገቱ የእስላሙ ምናት ይቻገር በጊዮን እንዳልምል ኦሞ ጉደር አዋሽ በርከና ባሮ ተከዜ ጉማራ በየውሎጊያ ሁሉም ገንዘቧ ነው የትኛው ተየቱ በልጦብኝ በየትኛው ልማልላት ለኢትዮጵያ ሽናሻ ጋምቤላ ኦሮሞ ጉራጌ አገው ወላይታ ትግሬ በየው አማራ በምድሯ የተቀለበበ ሁሉ በስሟ ነው የሚጠራ አለች ተዋቡ። አሁን እስላም ስትል ሸማኔው ትዛለኝ ጆርቅ የሚሉት አህመድ የቦጋለ በልተሎ በልካሳ አሽከር አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚነፍስ ከጎህ ቅዳጅ በፊት መልክቴን ይዞልኝ ከደጁ የሚደርስ ካሳን ግራ ገባው ግን አይጠይቃትም አምስት ስድስት ጊዜም እንደዚህ አዋክባው እሷው ነድፋ እሷው ባስታ እሷው አድርታ እሷው ፈትላ ባመጣችው ሐሳብ ባሳየችው መላ ብትንትን ሐሳቡን ገጣጥማ ስትሰፋው አይቷልና ባይኑ ለምን ማለት ትቶ እንዴት ማለት ትቶ ገብርዬ ይጠራ አለ ወዲያው ነው ገብርዬ ከታንጉት ሙቅቅፍ በውድቅት ተላቆ ከነጋሻ ጃግሬው ገና እንደደረሰ ሰየን አንበሳ ስትለው ተዋበሽ ገና እንኳን ቦጉ ዮጉን እጅነን ሳትሰጥቶም አልጨረሰ ሰየን አንበሳ እንትፍች ምራቅ ምድር መጥቷት ሳትከር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል ጆርቅ ሸማኔ ቃሌን ቃል ሳትጨምር እንዲህ ብለህ ንገር ባገር ሰማይ ስትፈልቅ ቅርቡ የሩቁም እኩል እንደሚያት የማርያም መቀነት በዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለካት ሁለት ክንድ የሆነች ጥልቅምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀ አርቀ ንገረው አደራ ማለት ተዋበች ግብጦች ለጅ መንሻ ከላኩላት መሃል ያህር የሆነውን ጥለት ጥድፍ ብላ ለገብርዬ ሰጣው እሱም ጥድፍ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ፈገግታለ የጥድፈቷ ሚስጥር ቋጠሮ ተፈቶ ብትንትን ሐሳቡን ባንድ ስለዋለ ካሳ ፈገግታለ ስምንት መቶ 45 ዓመተ ምህረት የተራራው አናት ገና ሳይላቀቅ ካድማስ ጥቁር እግር አህመድ ያማረኛ ሰማይ ሳይቀላ ባግባቡ ሳይፈጅር አህመድ ይቦካለ የንጋት ስግደቱን አሰላምቶ አብቅቶ ልክ ፊቱን ያበሰ ፊታውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ የፈረሶች ኮቴ ደግን ሲረመርም የሰማው አህመድ ልቡ ድንግጣለ እንዲህ በማለዳ የሚደርስ ደጅ መርዶ ነጋሪ ነው ደግሞ ማን ተለየኝ የትኛው ዘመዴ ከቱየኝ ያዘኝ ዳርኝ እንደ እንዴት አደራችሁ ይሄን ድምጽ ያውቃል ይበልጥ ተሸበረ ምላሽም አልሰጠ በርም አልከፈተ ድርቅ ብሎ ቆሞ ወይ ወንድሜ አለ ከተት ሲባል ከቶ ከመይሰው ጋራ አብሮ የዘመተ አንድ ወንድም ነበረው ያ ወንድሙ ሞተ ቤቶች ገብርዬ ጥሪውን እንዲ ሲደጋግም ገፋ አድርጎ ወጥቶ የጎጆውን ግርግም ድሮ አውቀዋለሁ ለደግም አልነበረ አደባባይ ቆሜ ሸማ ሳውለበልብ ያየሁት በህልሜ ወይ ወንድሜ የለንደሱም አይደል ገብርዬ ያቋረጠው ተዋበች ልካን ነው አረንጓዴ ቢጫ ቀይ ጥለቱን ሰጠው አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦ ሲነግረው የመናሙ ተፍሲር ብስራት ሆኖለት ጆር ቅድስ አለው ዓለም እንዴት አንድናት ሆድ አንድ ላይ ያበቅላል አንድ ደህና አንድ ጠብ ብረገም ነው እንጂ ክተት ሲል ከትቼ እንደዚያ ወንድሜ ከመይሳው ጋራ ጎኑን ማልሰለፍ የቆጭ ነበር ይሄው ዛሬ ግና አላህ ያለለታ ለሀገር ስራ ሲለኝ ረብ ያለው ስራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በኔ ጥበብ ያውም በሰው እጆች ከሰውም በኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ ብሞትም አይቆጨኝ ከዚህ ስፋላ አህመዴ ሸለለ አህመዴ ፎከረ በደስታ ሰከረ በደስታ ለቀሰ ሩጦ ቤቱ ገባ ሶስቱንም ልጆቹን ሚስቱን ቀሰቀሰ ነገራት ለሚስቱ ከምርጥ ዘሃ መሃል ምርጡን ዘሃ መርጣ እንድታቀርብለት ቶሎ ብላ አዝብታ አዘዘ ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት 10 ቀለም እንዲያዳውሩለት ሶስት ሰዓትም አልፈጀ መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ ሶሳቱን ማለፈጀ ተቀመው ከጋጥ ወጦ በቄት ተሸልሞ አህመድ ተነሚስቱ ጋማው ላይ ወጦ እሱ ሲኮለኩል በቅሎው ኑሮ ሲሮጥ ደረስየ ማርያም ላይ ደርሰው ፎጣው ሲቀልጥ እዚያ መሃል አለፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም ማለፈጀ መይሳው ደስ አለው የወርዱ ምጣኔ የጠርዙ ጥብቅነት የጥለቱ አጣጣል ጥበቡ ደነቀው ተባረክ እጅህን ቁርጥማ ታንካው በሆዱ መረቀው ካሳ ዞሮ ሄደ አህመዴ ተጣራ መይሳው ዞር አለ ባንዲራው ሲሰራ ተርፎ ስለነበር ብዙ ያህር ጥለት ካቁማዳው ወጥቶ እሱን ዘረጋለት ካሳ የዚህን ዳሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ አቀነቀናትን በልቡ ያዜማት በልቡ ያላትን ያችኑ ምርቃት ተባረክ እጅህን አይንካው ቁርጥማት በአፉን ደገማ የጎንደር አዝማሪ በእና አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደሞ ለመሸመን ይል ነበር።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ክፍል 16 የከዳተኛው ፊደል መዝገብ። የሆነ ሰው በአብዮት ጊዜ የመጀመሪያዎቹ ሰለባዎች ቃላት ናቸው ብሎ ነበር። ታላላቅ ራእዮች አብዮትን ይፈጥራሉ፣ አብዮት ግን ታላላቅ ራእዮችን ይገላል ብሎ ነበር። ሌላው ደግሞ ያለ ጥርጥር ባንዳንድ ነባራዊ ሁኔታዎች ተታሎ መሆን አለበት። እኔ ግን አብዮት ፊደላትን ይገላል ያለውን ኢትዮጵያዊ ጠቢብ መርጣለሁ። ጥልቅ የሆነ ተሐዝቦት ነው። አንድ አስቀያሚ ተረበኛ ሰው ደግሞ ምን ጠብቃችሁ ነበር? ድሆች ነን እኮ ቃላት እንኳ ሊኖሩን አይገባም ብሎ ነበር። በእውነቱ ታላላቅ ራእዮች ከአብዮት ጋር ሁሉ ጊዜ እንደማይጣጣሙ ለማወቅ አንድ ሰው ፈላስፋ መሆን አይጠበቅበትም። በእኔ አስተያየት እንደዚያ ነው። ነባራዊ እውነታን መረዳት ወይም ምን እንደሚፈጠር አስቀድሞ ማወቅ በራሱ መሬት አንቀጥቃጭ አመጽን የሚቀሰቅስ ቢሆን ኖሮ ምንም አብዮት አይኖርም ነበር። አብዮት ፈንድቶም የተማማቀው የመሳሪያ ትግልና የቀስቀሽ ንግግሮች ወቅት አብቅቶ ሁኔታዎች ሲረጋጉ፣ አብዮቱ አንድ ተጨባጭ የሆነ ውጤት ካስከተለ ደግሞ በተወሰነ መልኩም ቢሆን እነዚህ ራእዮች ለእውነተኛ ፖለቲካ ቦታቸውን መልቀቅ አለባቸው። ወደ ትረካይ ለመመለስ አብዮት እንግዲህ በርካታ ግንባሮች ያሉት ፍልሚያ ነው። በቃላት የሚደረገውም ፍልሚያ ልክ የሌላውን ያህል ገዳይ ነው። ይህም ቢያንስ በኢትዮጵያ ልምድ በተግባር ተረጋግጧል። በመንግስትና አናርኪስት ብሎ በሚጠራቸው መሃል ያለውን ደም አፋሳሽ ትግል ውሰዱ። በቃላት ተዋጉ፣ ልዩነታቸው የህይወት ወይም የሞት ጉዳይ ሆነ። አናርኪስቶቹ ሰራተኞችን ላባደር ይሏቸው ነበር። በላባቸው የሚተዳደሩ ማለት ነው። መንግስት ደግሞ ወዛደር ቢላቸው ይመርጣል። በላባቸው የሚተዳደሩ ማለት ነው። ታዲያ ችግሩ ምኑ ጋር ነው ብላችሁ ልትጠይቁ ትችላላችሁ። ቆዩ ታገሱኝና እኔ ላብራራው። ልዩነቱ ያለው በላቡ አይነት ላይ ነው። አናርኪስቶቹ ላብ የሰራተኛው መደብ ሲሆን ወዝ ግን የሀብታሞቹ ነው ይላሉ። የመጀመሪያው በአንድ ቀፋፊ ፋብሪካ ውስጥ ከበሬ ኋላ በርሻ ላይ ወይም ኩሊ ሆናችሁ የምትለፉ ከሆነ ከሰውነታችሁ የሚንጠባጠበው ላብ ነው። ሁለተኛው ደግሞ ሀብታምና ወፋፍራም ሰዎች በስብ ብዛትና በአካላዊ እንቅስቃሴ ማነስ የሚያለባቸው ላብ እንደማለት ነው። እንግዲህ ይሄ በላብ አይነቶች መካከል ያለው ልዩነት የፖለቲካውን መልክ ቀርጾታል ነው የሚባለው። መንግስት ላብና ወዝ ያው ናቸው ይላል። የሆነ ሆኖ ሰራተኛ ለሚለው ቃል ፖለቲካዊ ትርጉም በመስጠት የመጀመሪያዎቹ አናርኪስቶቹ ቢሆኑም እንኳ መንግስት የነሱን ቃላት እንዲጠቀም አይጠበቅበትም። መቼም ክብር አለኝ የሚል ሆኖ የራሱ የሆኑ ቃላትና መፈክሮች የሌሉት መንግስት አይገኝም አይደል እንዴ? ባጭሩ በወዛደር ፋንታ ላባደር የምትሉ ከሆናችሁ ያው አናርኪስት ስለመሆናችሁ በቂ ማስረጃ በመሆኑ ትገደሏታላችሁ። በዚች በተረገመች ሀገራችን ስንት የሚሰራ ስራ ያለ የሁኔታ ትንሹን ነገር ሁሉ ማግነን ሊመስል ይችላል። በእውነቱ የቃላትን እና የሐሳቦችን አስፈላጊነት ማንም ሊረዳ ይችላል። የነጠላ ፊደሎችን ጉዳይ ግን ምን ትሉታላችሁ? በዚህ ላይ ራሱ ያለው ትግል መራራ ነበር። መንግስትም ጠላቶቹም እናሸንፋለን ብለው አውጀው ነበር። በተለይ በኢትዮጵያችን እንደተለመደው ማንም ሰው አሸንፋለሁ ብሎ ሳይም መቼም አይዋጋም። እኛ የእስራኤሎች የማሳዳ አስተሳሰብ የለብንም። በመተኩ እኛ የአጼ ቴዎድሮስ የመቅደላ አስተሳሰብ ነው ያለን። ሽንፈት ራስን ማጥፋትን እንደ ኩነኔ ያስከትላል። ከመሞት ግን መሰንበት ይሻላል። ስለዚህ በእነዚያ የከተማ ውስጥ የተኩስ ልውውጥና ህጋዊ ሽብር በሰፈነባቸው ትዕይንታዊ ጊዜያት የአናርኪስቶች ደም እንደ አምባይ ወንዝ እንደሚፈስ የሚያረጋግጡ ረጃጅም ቁጣ ዘል ንግግሮችን በሚያደርጉበትና በተለመደው መልኩ እናሸንፋለን ብለው ንግግራቸውን በሚዘጉበት ወቅት ታላቁ ሊቀመንበራችን በቀይ ቀለም አንዳንዶች ደም ነው ይላሉ የተሞሉ ጠርሙሶችን በአደባባይ በህዝቡ ፊት ይሰብሩ ነበር። አናርኪስቶች ተብለው የሚጠሩት ጠላቶችም እናቸንፋለን በማለት ምላሽ ይሰጡ ነበር። ቸ እና ሸ በተባሉ የፊደላት ቡድኖች መካከል ማንም የቋንቋ ምሁር ሊያሰክነው የማይችል ፍልሚያ ተጧጧፈ። እስካሁንም ድረስ በእናሸንፋለን መፈክራቸው ውስጥ ቸን የሚጠቀሙ ወዲያውኑ ከመታሰራቸውም በላይ አንድም የመንግስት ካድሬ እጅግ የተፈራውን እና የአድሃሪያን የሆነውን ቸ ሲጠቀም አይገኝም። አንድ ጋዜጣም በቀይ ሽብር ወቅት በርካታ አናርኪስቶች በቸፋንታ ሸን እንደ ሽፋን በመጠቀም በየደረጃው ያሉ የመንግስት ኃላፊነቶች ውስጥ ሰርጎ ለመግባትና ውጤታማ በሆነ መልኩ ወዛደሩን ላባደሩን ሳይሆን ለማሞኘት እንደተጠቀሙበት አጋልጧል። ስለዚህ በተፋፋመ አብዮታዊ ዘመን ውስጥ እንዳለች የምትታወቀው ኢትዮጵያ ፊደላት ሳይቀሩ አብዮታዊ ወይም አድሃሪ ሚና ሊኖራቸው ይችላል። ይህ እንግዲህ በርካታ ቁጥር ያላቸው ፊደላት ያሉን ከመሆኑ ጋር ሊገናኝ ይችላል። ምንም እንኳ በዛታቸው የቻይናውያንን ያህል ባይሆኑም በርካታ ፊደላት በኖሩ ቁጥር የመጣመማቸውና የመዘዋረቃቸው ድል በዛው ልክ ይጨምራል። በቻይና የተነሱ አመጾች ሁሉ ቻይናውያን ካሏቸው የፊደላት ብዛት ጋር ቀጥተኛ ግንኙነት አለው የሚል እምነት ነበረው ያ የዩኒቨርሲቲ ጓደኛዬ። በርካታ ብያኔዎች፣ ዳግም ብያኔዎች፣ ሾርኒዎችና የመሳሰሉት በመኖራቸው ምክንያት ማለት ነው። የሆነ ሆኖ የሞት ወይም የህይወት ጥያቄ ስለሆነ ሁሉም ኢትዮጵያዊ በቁጥብነት መናገር እንዲሁም ቃላትና ፊደላት ላይ ጥንቃቄ ማድረግ እንዳለበት ያውቃል። አንድ ሰው መፈክሮችን፣ መመሪያዎችን፣ አዳዲስ ፉከራዎችን፣ አዳዲስ ቃላትንና ሰው የሚያስከፉ የማይመስሉ ነገር ግን አደገኛ የሆኑ ፊደላትን እውነተኛ ተፈጥሮ ለይቶ ማጥናት አለበት። ስለሆነም በፊደላት በመጫወቱና መጨረሻው ባይተንፈሱ ችሎት በመሆኑ ሁሉም ሰው ዶጮ መልኬን እንደ ቂል ሲቆጥረው፣ ጋዜጦቹም ጉዳዩን የከዳተኛው ፊደል የክስ መዝገብ ብለው ለማጥመቅ ጊዜም አልፈጀባቸው። ዶጮ መልኬ በ50ዎቹ ውስጥ የሚገኝ ቀጫጫ ሰው ሲሆን በግልጽ እንደሚታየው ስለወዝ፣ ስለስብ፣ ስለጮማ ወይም ስለምንም አይነት ጥሩ ነገር መትረፍረፍ ተጨንቆ የሚያውቅ ሰው አይደለም። በኋላ ላይ እንደተገለጸው የመከረኛ ህይወቱን 30 ዓመታት ያሳለፈው በዋናው የመንግስት ማተሚያ ቤት ውስጥ እየሰራ ነው። በስራው ላይ ልምድ ያለውና ታታሪ የነበረ ሰው ነው። ስራውም የሚታተሙ ፊደላትን በመልቀም ዝግጁ ማድረግ ነበር። ከእንግሊዝኛ ቋንቋ አንዲትም ቃል የማያውቅ ቢሆንም እንኳ በእንግሊዝኛ ለሚታተመው የመንግስት ዕለታዊ ጋዜጣ ራሊ ማተሚያውን ከሚያዘጋጁ ሰራተኞች መካከል አንዱ ነበር። ይህም ውድቀቱ ሆነ። እንደምታውቁት እያንዳንዱ ጋዜጣ በፊት ገጹ ላይ ኢትዮጵያ ትቅደም የሚለውን መፈክር በትላልቅ ፊደላት ያትማል። በራሊ ላይ እንኳ ይህ መፈክር በእንግሊዝኛ ሳይሆን በአማርኛ ነበር የሚታተመው። ምናልባት በእንግሊዝኛ ጋዜጣ ይህ መፈክር ለምንድነው በአማርኛ የሚወጣው ብላችሁ ካሰባችሁ አንድ ነገር ላስታውሳችሁ። መንግስታችን ከፍተኛ ብሔራዊ ስሜት ያለው መንግስት ነው። እናም ምንም እንኳ ጥቂቶች ብቻ የሚያነቡትን ጋዜጣ በማሳተም ገንዘብ ለማባከል ያህል ቸር ቢሆንም የተቀደሰውን መርሁን በርካሽ ትርጉም እስከ ማስቀመጥ ድረስ የሚደርስ የቀኝ ገዢዎች ቋንቋ አጥብቆ የመጠቀም አዝማሚያ ግን የለውም። አሁን እንግዲህ ዶጮ ያደረገው አቃቤ ሕጉ እንዲያብራራው ብተው ሳይሻል አይቀርም። ዶጮ መልኬ ስራውን ጠንቅቆ ያውቃል። በስራው ላይ ጎበዝ ስለመሆኑም ወደ 100 የሚጠጉ ሰራተኞች ይመሰክራሉ። በመቶዎች የሚቆጠሩ የራሊ ቅጂዎች በእጁ አልፈዋል። ስለሆነም አሁን የሰራው ስህተት ተራ ስህተት ነው ብለን ለመቀበል ያን ያህል ቂሎች አይደለንም። በእውነቱ ታስቦበት የተደረገ ነው። ሊሰላ የማይችል ክብደት ያለው ወንጀል፣ አሻጥርና ክህደት ነው። ኢትዮጵያ ትቅደም ቅዱስ መፈክራችን ነው። የሚያሰባስበን ቃል ነው። ሶማሊያውያንን፣ ተገንጣዮችን፣ አናርኪስቶችን፣ ኢምፔሪያሊስቶችንና በነዳጅ ዶላር የሰከሩ አረብ አድሃሪዎችን የምንዋጋበት አርማ ነው። አይናችንን በምንጠብቅበት የቀናኢነት ስሜት ልክ የምንጠብቀው መፈክር ነው። ካለሱ እናት ኢትዮጵያ እርቃኗን ትቀራለች፣ ቀዳሚ ሳይሆን ውራ ትሆናለች። ካለሱ ግርግር ይሰፍናል። ካለሱ ታላቁ ሊቀመንበራችን እኛን የማስተዳደር ታላቅ ኃላፊነታቸውን መወጣት ይሳናቸዋል። ዶጮ ያጎረሰውን እጅ ነው የነከሰው። በእናት አገሩ ላይ ወንጀል ነው የሰራው። ከጸረ አብዮተኛነት የሚስተካከል እናትን የመግደል ወንጀል ነው። አቀበይ ጉንደሚባለው ውርጅብኝ የማውረጥሙን ይያረካ ነበር። የተጣሱትን አንቀጾች ከማዝነቡ በፊትና ወንጀሉን ከመናገሩ በፊት ኩነኔውን እየደራረበ ነበር። አቀበይ ኩቀጠለ ተከሳሹ ኢትዮጵያ ተቀደመን ያውቃል ሺህ ጊዜ አትሞታል አናርኪስቶች ላይና ከነሱ ጋር የተያዙ ፊደላት ላይ መራራት ትግል ማወጃችንንም ጠንቅቆ ያውቃል ነገር ግን በውስጡ የክህደት ሴራ እያደባ ነበር በዚያ በታሰረበት አሳፋሪ ቀን ራሊ ጋዜጣ ኢትዮጵያ ተቀደም በሚል መፈክር ፈንታ ኢትዮጵያ ትድከም በሚል ነው ያወጣው ይህ ከፍተኛ ክህደት አይደለም ማንም ሰው አፉ ሞልቶ ዶጮ የተካነው የህትመት ባለሙያ በትቅደምና በትድከም መሐከል ያለው አብዮታዊ ልዩነት ይጣፋዋል ብሎ የሚናገራለ እንደሱ ያለ ልምድ ያለው የህትመት ባለሙያ ደ ከቀ ሲቀድም ሀገር እንደሚጣፋ ያውቅም ያለምንም ጥርጥር ያውቃል ኢትዮጵያ ትድከም የሚሉ አገራችን ተዳክማ ማየት የሚፈልጉ አናርኪስቶችና ተገንጣዮች ናቸው ተከሳሹ እንግሊዝኛ ባለማወቁ ቀላል የጽፈት ስህተት ሰርቶ ነው ይሄም አይረባ ምክንያት ነው ጋዜጣው በርካታ አስቸጋሪ እንግሊዝኛ ቃላት ያሉበት ነው ነገር ግን የትኞቹም በተሳሳተ ሁኔታ አልተጻፉ ምንም ክፋት የሌለው ስህተት ከነበረ ለምንድን ነው ስህተትን የሚለቅመው ሰራተኛ ፖሊሶች ሊይዙ ሲሄዱ ራሱን ገሎ የተገኘው አናርኪስት ወዳጆቹን እንዳያጋልጥ ፈርቶ አይደለም የማይቀርለትን ሞት ከመጋፈጡ በፊት አንድ የመጨረሻ ተስፋ ቢስ የክህደት ሥራ መስራቱ አልነበረም መልሱ ግልጽ ነው እና ታዲያ ዶጮ መልኬ ስለምን የተለየ ምክንያት ይኖረዋል እድሉን ቢያገኝ ኖሮ እሱም ራሱን ያጠፋ አልነበረም መልሱ አሁንም ግልጽ ነው ተከሳሹ በማወቅም ሆነ ባለማወቅ እናት አገራችንን የሚሳደብ ሰው በሞት የሚያስቀጣ የክደት ወንጀል እንደፈጸመ ይቆጠራል የሚለውን አንቀጽ 287ን በመጣስ ተጠያቂ ነው። በተጨማሪም የውጭ አገር ጋዜጣዎች ሰዎችን ለጽሑፍ ስህተት ስንል የምናስር መሆኑን በመጥቀስ ባቢዮታችን ላይ ለመሳለቅ ጉዳዩን ያራገቡት በመሆኑ ተከሳሹ በማወቅም ሆነ ባለማወቅ የውጭ አገር ሰዎች ባቢዮታችንና ባገራችን ላይ እንዲሳለቁ እድሉን የሰጠሰው የእድሜ ልክ እስራት የሚያስቀጣ ሁለተኛ ደረጃ የክህደት ወንጀል እንደፈጸመ ይቆጠራል የሚለውን አንቀጽ 234ን በመጣስም ጭምር ተጠያቂ ነው። በተጨማሪም በዚያን ዕለት ያንን የተረገመ ጋዜጣ መፈክር ያነበቡ ኢትዮጵያውያን ጉዳዩ በመንግስት የጸደቀ አዲስ ፖሊሲና አዲስ መርህ እንደሆነ በማመን ስለናት ኢትዮጵያ አድሃሪ ሆኑ ሐሳቦችን አስተናግደው ሊሆን ስለሚችል ተከሳሹ ሰዎችን ጸራቢዮተኛ ሐሳብ እንዲያስቡ በመቀስቀስ ወንጀል ተጠያቂ ነው። ይህም በሞት የሚያስቀጣ ወንጀል መሆኑን መጠቆም ይኖርብኛል። በዚህ ላይ ተከሳሹ ጥፋቱን አለማመኑን ከዚያም መናዘዙን ከዚያም መልሶ ማስተባበሉን ከዚያ ደግሞ እንደገና ማመኑን አሁን ደግሞ ፍርድ ቤት ሲቀርብ ምን እንደሚል የማይታወቅ መሆኑን ጨምሩበት። በሌላ አነጋገር በግልጽ የሚታይ የመንግስትን ጊዜ ማባከን፣ መርማሪዎችን ግራ ማጋባት፣ አቃቤ ግልጽ የሆነ ክስ እንዳይመሰርት የማቀብ የዚህን ችሎት ጊዜ የማጥፋት ወዘተ ጉዳይ ነው። እነዚህ ሁሉ በበርካታ ልዩ ልዩ ወንጀለኛ መቅጫ ህጋችን አናቀጽ የተከለከሉ ከባድ ወንጀሎች ናቸው። ክርክሩን ለማሳጠር አቃቤ ህግ ተከሳሹ በሞት እንዲቀጣ ይጠይቃል። ቀጣቱ ከመፈጸሙ በፊት ግን ለአንድ ወር በዚያ በተረገመ ቀን ከወጣው ጋዜጣ ቀጂዎች ወረቀት ሌላ ምንም ምግብ የማይመገብበት ልዩ የአመጋገብ ስርዓት ያለው እስር እንዲፈረድበት ይጠይቃል። በዚህ መንገድ የውድ አገራችንን መዳከም የሚጣራ ወረቀት እየበላ መኖር ይችል እንደሆነ እናያለን። አቃቤ ህጉ አጠናቀቀ። ጉዳዩ ለኔ ግልጽ ይመስለኛል አለ ዳኛው። አትስማማም ተከላካይ ጠበቃ? እውነት ነው ጓድ ሻለቃ ዳኛ መለሰ ጠበቃው።
ነገር ግን ለበርካታ አስርተ አመታት ኢትዮጵያን ያገለገለው ተከሳሽ የጸጸትን ባያነባበትን ንጹህ ስህተት ነው የሰራው። አስቦበት አልነበረም።
ቀጥሎ የተፈጠረው ነገር የህጋዊ ደንቦችና የፍርድ ሂደት ስነ ስርዓት በእጅጉ የሚያስጨንቀው የትኛውም ዓለም አቀፍ የህግ አዋቂዎች ታዛቢ ቡድን ቢከታተለው ኖሮ ሊቀበለው የሚችል ነገር አልነበረም። ለኛ ግን ምርጥ ቀን ሆነልን። አስገራሚና በርግጥም ደማቅ ቀን። ዳኛው ለአቃቤ ህጉ
በዚያ ወሳኝ ቀን የወጣው ራዲ ሁሉንም ቅጆች ለመሰብሰብ ተችሏል? ሁሉንም አይደለም፣ ሁለት የቤለቤት አሰሳብ ያካሄዱም እንኳ በመቶዎች የሚቆጠሩ ቅጆች አሁንም አልተገኙም
አለ ጠበቃው።
የተሰበሰቡትን አቃጥለዋቸዋል?
የለም፣ አንድ ቦታ እንዲጠራቀሙ ተደርጓል ጓዳኛ።
ስለዚህ ባቀረብከው ሐሳብ መሰረት እነዚህን ቅጆች መብላት ይችላል ማለት ነው። ግን በህይወት ይተርፋል ብለህ ታስባለህ? ወረቀቱ እጅግ ሻካራ እኮ ነው። ይመስለኛል 30 ዓመት የሰራ ሰው ነው። ጠንካራ ጨጓራ ቢኖረው ነው
አለ አቃቤ ህጉ።
ማተሚያ ቤቱ ከተወሰኑ ዓመታት በፊት በርካታ አናርኪስቶች የተገደሉበት ማተሚያ ቤት ነው?
አዎ።
የስምንት ወር እርጉዝ የነበረችው ዳሮ የተባለችውን ሴት ያስታውሷታል? አናርኪስት በመሆኗ የተገደለችው?
አስታውሳለሁ። በሳንጃ ነው የተገደለችው ሲመስለኝ። በኦጋዴን ያሳለፍኩትን የሥራ ጊዜ አስታውሰኛል።
በትክክል ካስታወስክ እሷንና ሌሎችንም የገደለው ሰው በመንግሥት ተረሽኗል።
እንዲያው ጥሩ ሰው፣ ተምሳሌት መሆን የሚችል ጭካኔ የነበረው ሰው የመንግሥት ትእዛዝ እያስፈጸመ ነበር። ግን ያውቃሉ፣ እርጉዟን ሴት በተመለከተ እጅግ ብዙ ቁጣና ተቃውሞ ነበር። እናም ከመጠን ያለፈ ቀናይነት ተሰምቶት የታላቁ ሊቀመንበር ወንድም አናርኪስት ብሎ አሰረው። ስለዚህም መገደል ነበረበት። በመሞቱ እንኳ አብዮቱን አገልግሏል። እንደምሰማው የፖለቲካ ትምህርት ቤቶች መምህራን ለሚያሰለጥኗቸው የወንጀል መከላከል ቡድን ኃላፊዎች የዚህን ገዳይ መስዋዕትነት እንደ ምሳሌ ያስተምሯቸዋል
አለ ጠበቃው።
አሁን ይህ ሰው አለ ዳኛው ወደ ተከሳሹ በጣቱ እየጠቆመ፣ አጠራጣሪ የኋላ ታሪክ አለው?
የለውም ማለት አይቻልም። እንደ ማንኛውም ሰራተኛ ማግሮምሮሙ መቼም አይቀርም አለ ጠበቃው።
እኛን አበሾችን ግን ምን ይሆን እንዲህ ሸረኛ የሚያደርገን አለ ዳኛው ብስጭት ባለ ድምፅ። ታሪካችን ሊሆን ይችላል። ምግባችን በርበሬ የሚበዛው ምግብ በመሆኑም ይሆናል። ተራራማ አገር መሆኑም ይሆናል። ሩሲያኖች በጥልቀት እያጠኑት መሆኑን ሰምቻለሁ አለ አቃቤ ህጉ። እነሱ ብዙ ነገር ነው የሚያጠኑት። ጥናት በጣም የሚወዱ ሰዎች ናቸው ብዬ ለማለት እደፍራለሁ።
መለኞች ናቸው ክቡር ዳኛ። እንደነሱ ውጤት ላይ ማተኮር ብንችል ኖሮ
እኛም በዚያው መንገድ ላይ ነን ብዬ አስባለሁ። ብቻ ዙሪያ ጥምጥም እንሄዳለን እንጂ ይኸው ነው። ምን ነው ሰዎች የመንግስታችንን በሽታ ፈዋሽ ሽብር ለማውገዝ ሲፈልጉ በዘወርዋራ ስለዚያ ወጣቶችን ጭኖ በሌሊት የሚበር ባቡር ይዘፍኑ ያለ
አለ ዳኛው።
ቅኔ መሆኑ ነው። በእርግጠኝነት ጸረ አብዮታዊ ትርጉሞች አሉት። ሰይጣንን መልአክ ብሎ እንደ መጥራት፣ ከአህያ ባል የፈረሱ ሽማ ይሻላል እንደ ማለት
አለ አቃቤ ህጉ።
በእውነቱ እኔ ተቃራኒውን ነው ምለው። ከሞት ድህነት ይሻላል፣ ከፊት በር ይልቅ በጀርባው መግባት። መቼም ግንባር ላይ መገኘት ጥሩ አይደለም። ሁሌም የምታስበውን መደበቅ ይሻላል። ጥበብ እኮ ነው። የቄሶቹን ፍካሬ ኢየሱስ ተመልከት። በተለያዩ መቶ አይነት መንገዶች ሊተረጎም ይችላል
አለ ዳኛው።
እንደ መጽሐፍ ቅዱስ ማለት ነው በእውነቱ
አቃቤ ህግ።
የእንግሊዝኛው መጽሐፍ ቅዱስ ልክ እንደ አማርኛው ግራ የሚያጋባ ይሆን እንዴ?
ዳኛ፣
መሆኑ አያጠራጥርም። ምንም ቢሆን በተንኮል ማን ከእንግሊዞች ይበልጣል?
አቃቤ እነ እንግሊዝ ተንኮለኛ አይደለም እንደ ጀርመን ጫካኝ እንደ ጣሊያን ካርፋፋ እና እንደ አሜሪካም ጮህታም ይላል ያ የልጆች መዝሙር እንኳን እንደ ኢትዮጵያዊ ፍጹም ማን ያውቃል ድብቅነት አለን ብቻ እዚህ ላይ የተካነን እንመስላለን ለምሳሌ ለምንድን ነው ጥፋቱን አምኖ ምህረት የሚጠይቅ ሰው የሌለው ግን መጠየቅ አይጎዳም ለማኝ ስስታ ማብታምን ማለፍ አለበት የለም ሊጨቀጭቀው ይገባል የመሸነፍ ምልክት ነው የጽናት ማጣት የጥንካሬ አለመኖር እርግጥ ነው ሁሉም ንጹህ ነን ይላሉ ይህን ሰው ውሰድ ስህተት ነው የሰራሁት ባይ ነው ስህተት ምንድን ነው አውሮፕላን ከኢትዮጵያ ወደ ሩሲያ በስህተት ጠልፋለ ስህተቶች የተደበቀ እብደትን የሚያሳዩ ይመስለኛል እብደት ራሱ የተረበሸ አእምሮ ምልክት ነው ያመረቀዘ ያለመታዘዝና የተቃውሞ ምልክት ጨርሶ ጸረ መንግስት መሆን ነው ስህተቶች ቢያንስ በግለሰብ ደረጃ ሲሰሩ ሁሉ ጊዜም ሸፍጥ ናቸው በእውነቱ ሽፋንና ከለላ ናቸው ድብቅነት ያሉት ነገር እጅግ ሲራቀቅ ማለት ነው እና አሁን ይህ የተረገመ ሰውዬ አገራችንን የሰደበው ስድብ ስህተት እንደሆነ ሊያሳምነን ይፈልጋል በጭራሽ አያፍርም ክቡር ዳኛ በከፍተኛ ጉጉት ስንከታተለው የነበረው በሁለቱ ሰዎች መካከል ሲደረግ የነበረው ንግግር እጅግ በሚያበሳጭ ሁኔታ የተቋረጠው በተከላካይ ጠበቃው ነበር ግን እኮ እንግሊዝኛ በጣም አሳሳች ቋንቋ ነው ጓድ ሻለቃ ዳኛ አለ እውነት ነው እውነት ነው እዚህ ላይ ነጥብ አለ ዳኛው ተስማማ ይህንን የተረገመ ቋንቋስ ጠንቅቀን የማናውቀው ለምንድን ነው ጠየቀ እንግሊዝኛም ሆነ ሌላ የውጭ ቋንቋ የማይናገረው ዳኛ ታላቁ ሊቀመንበራችን ጠንቅቀው ያውቁታል አለ አቃቤ ህጉ መላው ህዝብም ጠላቱን ጠንቅቆ እንዲያውቅ ጥሪ ተደርጎለታል የጠላቱን ቋንቋ ማወቅ ደግሞ የመጀመሪያው እርምጃ ነው ታዲያ ለምንድን ነው የሞስኮ የበርሊንና የሃቫና ሰዎች ወዳጆቻችን ከሆኑ ብዙ ሰዎች የሩሲያ የጀርመንና የስፔን ቋንቋ ማያጠኑት ተከላካይ ጠበቃው ይህን ጥያቄ አላቀረበም በምትኩ በአፍሪካ ውስጥ የእጅ አዙር ቅኝ ግዛት ኃይሎች በመሆናቸው ተከሳሾቹ እንግሊዞችን ይጠላቸዋል ብሎ ተናገረ እውነት ነው ብሎ ዳኛው አሁንም ተስማማ እንደምሰማው አሁንም የደቡባዊ ጎረቤቶቻችን ጌቶች ናቸው ነገር ግን ትቅደምና ትድከም እንግሊዝኛ ቃላት አይደሉም ኬና ዲ ግን እንግሊዝኛ ቋንቋ ፊደል ገበታ ውስጥ የሚገኙ ፊደላት ናቸው ሲል ጠበቃው በዘዴ ተቆመ ትቅደምና ትድከም የሚሉት ቃላት ውስጥ ግን ኢትዮጵያዊ ይሆናሉ ዜግነታቸውን የመቀየር መብት የምንነሳቸው እኛ ማንነንና ነው ተከሳሹ የራሱን ቋንቋ ያውቃል እንዲህ አይነት ስህተት ሊሰራ አይችልም በማለት ዳኛው አቃቤ ህጉን ሚና በመውሰድ አስረግጦ ተናገረ ፊቱንም ወደ ተከሳሹ በማዞር ቀጠለ በእውነቱ ይህን ሁሉ ያደረገው ኢትዮጵያ እንድትደክም ልቡ ስለሚፈልግ ነው ያን ስለምትፈልግ አይደለም በጭራሽ ጌታዬ ተከሳሹ ተቃወመ ሀገሬን ወዳለሁ እንድትጠነክር እፈልጋለሁ ወሬ ብቻ ሲል ዳኛው አፌዘበት ስራ ግን የሚያሳየው ሌላ ነው በሀፍረትና በጸጸት የሞት ቅጣት ለመጠየቅ የመጀመሪያው መሆን ያነበረብህ አንተ ራስህ ነበር ግን አላደረግከው ከንጹህነት ቅዠትህ ላይ ሙጭጭ እንዳልክ ነህ በአብዮት ጊዜ መሆን የምትችለው ወይ ትክክልና ቁርጠኛ አሊያም ስህተተኛና ጸረ አብዮተኛ ብቻ እንደሆነ አታውቅም ንጽህና ብሎ ነገር የለም ሁላችንም ጥፋተኞች ነን ትክክል ጥፋተኛ ወይም ስህተተኛ ጥፋተኛ አንተ ሁለተኛውን ብታቀውም ባታቀውም ምክንያትህ ምንም ዋጋ የለውም ጎራህ ግን ወሳኝ ነው ትድከም ከትቅደም ጋር አይሄድም መንግስታችን ደግሞ ከትቅደም ጋር ነው የቆመው አንተ በተቃራኒው ጎራ ውስጥ ቆመሃል ጉዳዩ እንደዚያ እንደወንድሜ ልጅ አይን ጥርት ያለ ነው አቃቤ ህጉ ባቀረበው ሐሳብ መሰረት ተፈርድብሃለሁ ነገር ግን ያቀጣት እንዲያውም ላንተ ጥሩ የሚሆን ይመስለኛል። ሲጀመር አርጅታል ለማታት ሞትን ስትጠብቅ ቆይተ ሊሆን ስለሚችል የሞት ቁጣቱ አስደናቂና ድንገተኛ ላይሆንብህ ይችላል። እንደምሰማው የሩሲያ ጋዜጦች ሻካራ ወረቀትና ቀለም ምንም እንኳን ጭንቅላትን መናብ ያደርግም ለሰውነት ምግብነት ስላለው ራሊን ጋዜጣ እንድትበላ ማድረግ ራሱ ላንተ ጥሩ ሊሆን ይችላል። ስለዚህ የሞት ቁጣት ተገቢ በማይመስልበት ሁኔታ ሌላ ከሞት የከፋ ቁጣት በዳኛው እንዲወሰን በሚፈቅደው አንቀጽ 28 መሰረት ሌላ ተገቢ የሆነ ቁጣት በልክ ይወሰንልሃል። ይህ ግዴታዬ ነው። የተወሰኑ የራሴ ምርጥ ቁጣቶች አሉኝ። የጭካኔ ፈገግታ ቦግ አደረገ ዳኛው። ግን ጉዳዩን የጋራ ጓዳይ ውይይት ተምሳሌት እናደርገዋለን። ጠላቶቻችን በቀናት እንዲጠበሱ የዴሞክራሲያዊ አሰራራችን ማረጋገጫ እናደርገዋለን። ተጨማሪ ሐሳቦች አሏችሁ? ሁለቱም የሕግ ባለሙያዎች ጠየቃቸው። አቃቤ ሕጉ መልስ ለመስጠት ፈጠነ። ደረቱን በኢትዮጵያ ካርታና ኢትዮጵያ ትቅደም በሚለው መፈክር ተነቅሶና ከወገቡ በላይ ራቁቱን ሆኖ ከጧት እስከ ማታ በማተሚያ ቤቱ አካባቢ በፒያሳ መሃል ቆሞ ሲታይ እንዲውልና ይህንንም ለእድሜ ልክ እንዲያደርገው ቢሆንስ? በጣም ጥሩ ነው። ዳኛው እየፈነደቀ ተቀበለው። አንተስ ተከላካይ ጠበቃ? በጠባቂዎች ታጅቦ ከተራራ ጫፍ ላይ ከጧት እስከ ማታ ኢትዮጵያ ትቅደም እያለ ሲጮህ እንዲውል እናደርገው እንችላለን። ከጠባቂዎቹ በቀር ማን ይሰማዋል ብለህ? ሲል ዳኛው ጠየቀ። በትክክል ማንም ሊሰማው አይገባም። ጠበቃው ሐሳቡን ገለጸ። እንዲያውም በልቤ ለጠባቂዎቹ የጆሮ መድፈኛ ቢሰጣቸው ብዬ አስቤ ነበር። ያ ቅጣት ሊሆን ይችላል? ዳኛው በጉዳዩ ያመነበት አይመስልም። ራሱ ባይጽፋቸውም የሚያትማቸውን ቃላት ሰዎች ሲያነቡለት ነው እሱ የለመደው። እርካታ ነበረው። በእርግጠኝነት ኩራት ይሰማው ነበር። አሁን ግን በተገለለ ተራራ ላይ ማንም የማይሰማው ቦታ ነው የሚሆነው። ተሰቃይቶ በሞት እንዲቀጣ ይለምናል። ተዳክሞም በትቅደም ፋንታ ትድከም ማለት ቢጀምር ስለ ልዩነቱ የሚጨነቅ ማንም ሰው ስለማያጋጥመው ጭርጭር ብሎ ይጠበሳል። ሰው በማይደርስባቸው ቦታዎች እንዳሉ የተገለሉ ጎሪላዎች ይሆናል። የኢዲ አሚንና የአጼ ቦካሳ ምናባዊ ምኞቶች ስብስብ ለተሰኘው መጽሐፍና ለሙታን መጽሐፍ የህትመት ፊደሎችን እንዲያዘጋጅ ብናደርገውስ? አቃቤ ሕጉ ሌላ ሐሳብ አቀረበ። በእኛ ቋንቋ? ሲል ዳኛው ጠየቀ። አዎ፣ ቢያነበውም ሊገባው ስለማይችል የእድሜ ልክ ሥራ ነው የሚሆንበት። የለም፣ በበቂ ሁኔታ ላይ ይሰቃይ ይችላል፣ በማለት ዳኛው ተቃወመ። ቀሪ ዘመኑን በማተሚያ ቤቱ ሽንት ቤቶችን እንዲያጸዳ ይፈረድበት። ይህ ከተከላካይ ጠበቃው ነው የመጣው። ጥሩ፣ ዳኛው ተደሰተ። ለጋዜጣ ህትመት ፊደሎችን በተደጋጋሚ እንዲያዘጋጅ እየተደረገ ጋዜጦቹ ግን እንዳይታተሙ ብናደርግበትስ? ያ በእርግጠኝነት ይገለዋል። በጣም ብልህ አስተሳሰብ፣ አቃቤ ሕጉ አጋነነ። እኔም በደንብ እስማማለሁ፣ አለ ተከላካይ ጠበቃው። ዳኛው በግልጽ እንደሚታየው ተደስቶ ነበር። ፈገግታ የማሳየት መብቱን ተግባራዊ ያደረገ። አንተስ ስለተባለው ሁሉ ምን ትላለህ? እያሾፈ ተከሳሹን ጠየቀው። ስህተት ነው የሰራሁት ጌታዬ፣ ሌላ ምን ማለት እችላለሁ? ዝም በል! ዳኛው ጮኸ። ስህተትማ ሰርተሃል፣ ወንጀልና ጥፋት፣ ዋጋ የሚያስከፍል ስህተት። ለእድሜ ልክ በማተሚያ ቤት ውስጥ በየዕለቱ ሽንት ቤት እንድታጸዳ፣ ያለማቋረጥ ለጋዜጦች ህትመት የምታዘጋጃቸው ፊደሎች ላይ እየተበተኑ መልሰ እንድታዘጋጅና ይህንንም ከጧት እስከ ማታ በተደጋጋሚ እንድትሰራ ፈርጄብሃለሁ። ምንም አይነት ክፍያ አይከፈልህም። እንደ እስረኛነትህ በየምሽቱ ከሽንት ቤቶች ውስጥ በአንዱ ታድራለህ። ዕለታዊ ቀለብም ሁለት የዳቦ ቁራሾችና ሁለት ብርጭቆ ብቻ ይሆናል። ተከሳሹ አልተቃወመም። ሌላ ምንም ነገር ማላለም። ልክ በዝምታው እንደገባው ሁሉ በዝምታ ከብረት ቤቱ ወጥቶ ወደ ማተሚያ ቤቱ፣ ወደ ሽንት ቤቱና ወደ ሁለቱ የዳቦ ቁራሾቹ ሄደ። በቀላሉ ተገላገለ እንዴ? ይህ ለማለት እኔስ ማን ነኝ? ሽንት ቤት ማጽዳት እንደማንኛውም ሰው እንዲህ አይነት ሥራ እኛም እንጠላለን። ግን ከዚህ የከፉ ነገሮችን ስንሰራ እንታወቃለን። ላይታተም ነገር ያለማቋረጥ ፊደላትን ለህትመት ማዘጋጀት ባለሙያ የሆነ አታሚን ተስፋ ሊያስቆርጥ ይችላል። እኔ ግን ይህ የሚሆነው ሰውየው ፈረንጅ ቢሆን ኖሮ ብቻ ይመስለኛል። ተራው ኢትዮጵያዊ ሙያውን ያን ያህል እንደ ቁም ነገር አይወስደውም። በመቶዎች የሚቆጠሩ ቁም ነገረኛ የሚባሉ ሰዓሊዎች ምርጥ የሚሉትን ስዕል እንዲስሉ ብትከፍሏቸውና መጨረሻ ላይ ብትቀዳድዱት እንኳ ቅር ሳይላቸው በደስታ ሕይወታቸውን ሙሉ ይስላሉ። ማንነታችንን ማጣታችን ከልደታችን ይጀምራል። እንዲያውም ተራው ኢትዮጵያዊ ማንነትን ማጣት በሚለው ጽንሰ ሐሳብ ላይ ይዘባበታል። በእርግጠኝነት ተከሳሹ እንደሚያደርገው አውቃለሁ። ስለዚህ አሁን ተቀጣ ነው ወይስ ምህረት ተደረገለት ነው የሚባለው? እንደሚመስለኝ ጉዳዩ የሚያሳየው የፊደላቱን ውስብስብነትና በአብዮት ውስጥ ያላቸውን ሚና ብቻ ሳይሆን ባለስልጣኖቻችን ምን ያህል የኢትዮጵያዊ እንደሆኑ ጭምር ነው። ነጮቹ ምስራቃዊ መምህሮቻቸው ክፋትና ደግነት ብለው ያስተማሯቸው ጉዳይ በተራው ኢትዮጵያዊ ላይ ተፈጻሚነት አለው ብለው ከማሰባቸው አንጻር ማለት ነው። ኢትዮጵያዊ እኮ የራሱ እጅግ ያልተለመዱ እንዲሁም ለመረዳት ለሚሞክር ሰው ራሱ አታካች የሆኑ የክፋትና የደግነት የቅጣትና የሽልማት ጽንሰ ሐሳቦች አሉት። አዎ፣ በእኛ አገር ሼ ጉቬራም ተብሎ የሚጠራ ሲሆን እስካሁን ድረስ ካስትሮ በጉዳዩ ስለመከፋቱ የተሰሙ ጭምጭምታዎች የሉም። ጠቅላላ ፕሮግራማችን በዚህ ተጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።